direct from Washington, the voice of America.
የሰሜን ኢትዮጵያን ጦርነት ተከትሎ ከራያ አላማጣና ከራያ ባላ ወረዳዎች እንዲሁም ካላማጣ ከተማ ተፈናቅለው ነበር የተባሉ ሰዎችን የመመለስ ስራ መጀመሩን በትግራይ ክልል ጊዜያዊ አስተዳደር የደቡብ ትግራይ ዞን አስታወቀ። የዞኑ ዋና አስተዳዳሪ ሀብቱ ኪሮስ ባለፉት ሁለት ቀናት ብቻ ውስጥ ከ15000 የሚበልጡ ተፈናቃዮች መመለስ ተችሏል ሲሉም ለአሜሪካ ድምጽ ተናግረዋል። ከጦርነቱ ፍጻሜ በኋላ በአማራ ክልል የተቋቋመው ያላማጣ ከተማ ጊዜያዊ አስተዳደር በበኩሉ በትግራይ ክልል በኩል እየተወሰደ ያለው እርምጃ ከፕሪቶሪያ የሰላም ስምምነት አፈጻጸም ያፈነገጠ ነው፣ ከጦርነቱ በኋላ በተፈናቃይ ስም እየተመለሱ ያሉት የህወሓት ታጣቂዎች ናቸው በማለት ተቃውሞን አሰምቷል። በስናራጌ ተጨማሪ ያለው
የሰሜን ኢትዮጵያውን ጦርነት ተከትሎ ከጦርነቱ በፊት በትግራይ ክልል ስር ሲተዳደሩ ከነበሩት ራያ አላማጣ፣ ራያ ባላና አላማጣ ከተሞችን ጨምሮ ከተለያዩ አካባቢዎች ተፈናቅለው ነበር የተባሉ ሰዎችን ወደ ቀያቸው የመመለስ ስራ መጀመሩን የደቡብ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስ ገልጸዋል። ዋና አስተዳዳሪው ከሐምሌ 10 እስከ 11 ቀን 2016 ዓ.ም ተመረተ በነበሩት ሁለት ቀናት ብቻ ከ15000 የሚበልጡ ሰዎች ተመልሰዋል ብለዋል።
ከስድስቱም ወረዳዎች እንደ ትግራይ ደቡባዊ ዞን በአጠቃላይ ወደ 82000 ህዝብ ተፈናቅሎ በተለይም በመሆኒ፣ በማይጨውና በመቀሌ አይዲዎች ውስጥ እንደሚገኝ ይታወቃል። ሐምሌ 10 ከመሆኒ ከ14000 በላይ የሚሆን ተፈናቃይ በአንድ ቀን ወደ አላማጣ ተጉዟል። ሁለተኛው ዙር ማይጨው አይዲቴ የነበሩ ወደ አላማጣ ገብተዋል ማለት ነው። ከላይ 15000 በላይ እንደሚሆኑ ምንም ጥርጥር የለውም። አላማጣ ከተማ ብቻ አይደለም፣ ዋጃ፣ ጥሙጋ፣ ነጠራና መረዋ የሚባሉ የራያ አላማጣ ገጠር አካባቢዎችም ጭምር ወደ ዛ አካባቢ ስላደረስን ረጅም ጉዞ ነው የተጓዘው።
በትግራይና በአማራ ክልሎች መካከል የማንነትና ራስን በራስ የማስተዳደር ጥያቄዎች ከሚነሱባቸውና ከሰሜን ኢትዮጵያው ጦርነት ፍጻሜ በኋላ በአማራ ክልል ተቋቁሞ በክልላዊ መንግስቱ የበጀት ድጋፍ ሲደረግላቸው ከቆዩት አዋሳኝ አካባቢዎች አንዱ የሆነው የአላማጣ ከተማ ጊዜ አስተዳደር ከንቲባ ኃይሉ አበራ በአንጻሩ የትግራይ ክልል ጊዜ አስተዳደር እንቅስቃሴን ከሰላም ስምምነቱ አፈጻጸም ያፈነገጠ ሲሉ ኮንነውታል።
ስምምነቱ የሀገር ሽማግሌዎች ባሉበት ዝርዝር ቀርቦ በስርዓት ይመለሳሉ ነው የተባለው። ምንም ታዛቢ በሌለበት ሽማግሌም ባልተመረጠበት በኃይል የተገባበት ሁኔታ ነው ያለው። ቀደም ሲል በወረራ ህወሓት ሰራዊት ነበረ። ይሄ የገባው ሰራዊት መሳሪያውን እንዲያስቀምጥ ተደርጎ ተመልሶ በተፈናቃይ ስም እንዲገባ ድራማ ነው የተሰራው። ሲቀጥል 15000 የሚባለው ነገር ውሸት ነው። ከአሁን በፊት ተፈናቃይ የነበሩት ኦልሬዲ ወደ 2000 የማይሞላ ከአመት በፊትና ከዛ ወዲህም ሙሉ በሙሉ ወደ አላማጣ እንዲገቡ ተደርጎ መደበኛ ስራቸው ላይ ገብቶ ህዝቡ ጋር ተዋህደው እየኖሩ ነው ያለው። ዛሬ አላማጣ ተገኝቼ እዛው ሁኔታውን ተከታትዬ ያለው ማህበረሰቡ በጭራሽ የማያውቃቸው ፍንጫቸውም ንግግራቸውም የመሀል ትግራይ የሆኑ ሰዎች ናቸው።
አቶ ሀፍቱ በክልላዊ መንግስታቸው ላይ የቀረበባቸውን ክስ ተከላክለዋል።
የተፈናቃዮችን መረጃ የመስጠት ኃላፊነት ያለው የትግራይ ጊዜያዊ አስተዳደር እንጂ ሌላ ኃይል አይደለም። ምክንያቱም ተፈናቃይ የሚባለው ከ2013 ጦርነቱ ከመጀመሩ በፊት የዛ አካባቢ ነዋሪ የሆነ ሰው ብቻ ማለት ነው። በዛን ሰዓት ሲያስተዳድር የነበረው ደግሞ በተጨባጭ የትግራይ ብሔራዊ ክልላዊ መንግስት ነው። እያንዳንዱ ቤት አለው፣ ቀበሌ አለው። አንድም ሰው ከዛ ውጭ የገባ ካለ መኖርም አይችልም። ታጣቂዎችን በተመለከተ ያነሳው የትግራይ ነባር ታጣቂዎች እስከ ትጥቁ ነው የሚገባው። ከ2013 በፊት በዛ አካባቢ የነበረ የትግራይ ሚሊሻ ብቻ ሳይሆን የትግራይ ፖሊስም ቢሆን ነባሩ እስከ ትጥቁ ነው የሚገባው። ምንድን ነው የሚሆነው? እዛ ከገባ በኋላ ተልእኮ አይሰጠው። ምክንያቱም የጸጥታውን ሁኔታ ሙሉ ኃላፊነት የሚወስደው የፌዴራል ኃይሉ ስለሆነ ማለት ነው።
በሌላ በኩል አቶ ኃይሉ የራያ ባላ ወረዳን ሙሉ በሙሉ የራያ አላማጣንና የአላማጣ ከተማን ደግሞ በአብዛኛው ተቆጣጥሯል ሲሉ የሚከሱት የህወሓት ታጣቂ ከተቆጣጠራቸው አካባቢዎች ሳይወጣ በተፈናቃይ መመለስ ስም የሚደረግ ማንኛውም እንቅስቃሴ አካባቢውን ለተባባሰ የጸጥታ ችግር ያጋልጠዋል ሲሉ አመልክተዋል።
በአጠቃላይ አሁን ትምህርት ቤቶች ላይ 219 የቲዲኤፍ ሰራዊት አለ። ይሄ ከተማው ውስጥ ኦፊሻል የሚታዩትን ቁጥር ነው የሚነግርህ። ሚሊሻም አይደሉም፣ ፖሊስም አይደሉም። ከከተማው ውጭ ዙሪያ ያሉ ቀበሌዎች ግን በ32ቱም ቀበሌ አልወጡም። ከራያ ባላም እንዳሉ ናቸው። ከራያ አላማጣም ሁሉም ቦታ ላይ የእነሱ ሰራዊት እንዳለ ነው ያለው። መሳሪያ ይዘው ይንቀሳቀሳሉ። ለምሳሌ ዛሬ 9 ወጣቶችን አፍነዋል። እኔ እዛው እያለሁ ከዛ ውስጥ ያው እንደማንም ተደርጎ ፌዴራል ብሎ 1-5 ተፈተዋል። አሁንም አራቱ የት እንዳደረሷቸው አይታወቁም። ጥይት ራሱ ተኩሰዋል። እንግዲህ መከላከያ አለ እዛው፣ ፌዴራል አለ እዛው። ሌላው ራያ አላማጣ፣ ራያ ባላ እንዳለ ሙሉ በሙሉ ተፈናቃይ እኮ አልተመለሰም። ታጣቂ ባልወጣበት ሁኔታ ላይ በነጻነት ጊዜ አስተዳደር መምጣት አይቻልም። መንግስት ያስቀመጣቸውን ስራዎች በእቅዱ መሰረት ማስኬድ አይቻልም። የትግራይ ህዝብም አይጠቅምም፣ የራያ ህዝብም አይጠቅምም።
አቶ ሀፍቱ በበኩላቸው ተፈናቃዮችን የመመለስ ሂደቱ ከፌዴራል መንግስቱ ጋር በተደረገ ስምምነት እየተፈጸመ ያለ ነው ይላሉ።
የፌዴራል መንግስትና የትግራይ ግዛዊ አስተዳደር ያወጡት ገዢ እቅድ አለ። ያንን ገዢ እቅድ መሰረት አድርገን እንደ ግንባር የአስተጣጠመ እቅድ አውጥተን ተንቀሳቅሰናል። ህገወጥ የተባለው አስተዳደር ዲስፋንክሽናል ከሆነ ቆይቷል።
ዲስፋንክሽናል ሲሎ የነበረው አስተዳደር
ፈርቷል። አዎ፣ ይሄንን እያነሳዋለሁበት ሁኔታ ምንድን ነው? ተፈናቃዮችን ለመመለስ ቅድመ ሁኔታዎች ነበሩ። እነዚህ
የአቶ አፍቱን አስተያየት የሚቃወሙት አቶ ኃይሉ በምላሻቸው የማንነትና ራስን በራስ የማስተዳደር ጥያቄዎች በሚነሱባቸው አዋሳኝ አካባቢዎች የተቋቋሙት ጊዜ አስተዳደሮች ከፌዴራል መንግስቱ የሚሰጡ አቅጣጫዎችን ተከትለው በመስራት ላይ እንደነበሩ አውስተው ከጦርነቱ በኋላ በአማራ ክልል የተቋቋሙት ጊዜ አስተዳደሮች አሁንም በስራ ላይ መሆናቸውን ይናገራሉ።
የነበረው ጊዜ አስተዳደር አሁንም በአማራ ብሔራዊ ክልላዊ መንግስት ሰሜን ወሎ ዞን ተብሎ እስካሁን ድረስ ህጋዊነቱ እንደቀጠለ ነው። አልፈረሰም። ፈርሷል ብሎ የፌዴራል መንግስቱም አላሳወቀም፣ ሌላውም አላሳወቀም። ነገር ግን በጸጥታ ችግር ምክንያት ተረጋግቶ ስራ መስራት አልተቻለም። አሁን ያለው በአማራ ክልል ያለው ጊዜ አስተዳደሩ ስራ ላይ መኖሩን እና እንዳልፈረሰ ማስረጃው አንደኛ በፌዴራል የሚጠሩ ስብሰባዎችና ስልጠናዎች በቀጥታ ይህን እየተሳተፍ ነው።
በሁለቱ አካላት የሚሰነዘሩትን ተጻራሪ ሀሳቦች መሰረት አድርገን የፌዴራል መንግስቱን አስተያየት ለማካተት ወደ ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ያደረግነው የስልክ ሙከራ አልተሳካለንም። የፌዴራል መንግስቱም ሆነ የአማራ ክልል ይህ ዜና እስከተጠናቀረበት ዛሬ ምሽት ድረስ በጉዳዩ ላይ የሰጡት መግለጫ የለም። በአላማጣ ከተማ 01 ቀበሌ ኳስ ሜዳ አካባቢ መወለዱን የሚናገረውና ለሁለት አመት ገደማ ወደ መሆኒ ከተማ ተፈናቅለው በትምህርት ቤት ውስጥ ተጠልሎ እንደቆየ የሚናገረው ስሙ እንዳይጠቀስ ያሳሰበ አንድ ወጣት ወደ አላማጣ ስመለስ የተለየ ስሜት ተሰምቶኛል ይላል።
21 ወራት የሚያክል የምንወደው የተወለድንበት ሀገር ትተን ቤተሰቦቻችን ትተን ነው የተሰደድነው እና ትናንት በጣም የሚገርም ለእኔ የተሰማኝ ስሜት እኔ እንጃ ብቻ በበኩሌ በጣም የሚያምር ስሜት ነው የተሰማኝና ደስ ብሎኛል። ከምንም በላይ እኛ በእርግጥ ወጣቶች ነን፣ ግን ትላልቆች አሉ፣ ልጆች የያዙ ሴቶች አሉ፣ እናቶች አሉ፣ በጣም የታመሙ አሉ። እነዚህ ወደ ሀገራቸው ሊገቡ መኪና ላይ ሲጫኑ ነው ገና ማልቀስ የጀመሩት። አላመኑም። በቃ ከ21 ወራት በኋላ ወደ ሀገር ሽታ ሲሸትፍ ምን ያክል ስሜት እንደሚሰማህ እንግዲህ በናፍቆት አለ፣ ሰፈር አለ፣ ብዙ ነገሮች የምታስታውሰው ነገር አለና በጣም ልዩ ቀን ነበር።
በሌላ በኩል የዛሬ 3 ወር ገደማ በአላማጣ ከተማ ውስጥ ባጋጠመው የጸጥታ መደፍረስ ተፈናቅሎ በቆቦ ከተማ ቴክኒክና ሙያ ኮሌጅ ግቢ ውስጥ ተጠልለው እንደሚገኙ የሚናገሩ አንድ አስተያየት ሰጪም መንግስት እኛንም ወደ ቀያችን የመመለስ አስተዳደራዊ ኃላፊነት አለበት ብለዋል።
ቴክኒክና ሙያ ላይ ሆነን አሁን እየደረሰብን ያለው እንግልትና ችግር ክረምት ከመሆኗ የተነሳም ዝናቡም ምንም የሚበላም ከማጣት የተነሳ ህጻናትም ትልቅ ችግር ውስጥ ላይ እየወደቁብን ነው። አረጋውያንም እየታመሙ ሆስፒታል መታከሚያ እያጡ ነው። በአጭር ቀን ካልተመለስን የብዙ ህይወትን የሚቀጠፍበት ሁኔታ ላይ ነው የምናየው። አንድ አዳራሽ ላይ 500 ምናምን ነው የምንተኛው አንድ ላይ። የዚህ 500 እንግዲህ አንድ ላይ ሲያደርግ ምን አይነት በሽታ ተዛማጅ በሽታ እንደሚመጣብን የሚታወቅ ነው። መንግስት ባስቀመጠው አቅጣጫ መሰረት ወደ ቀያችን እንድንመለስ ነው የሚፈልገው።
የትግራይ ክልል ጊዜ አስተዳደር ምክትል ርዕሰ መስተዳደር ሌተናንት ጀነራል ታደሰ ወረደ ከመከላከያ ውጭ የታጠቁ ኃይሎች ከአካባቢው እንዲወጡ፣ የአካባቢው ተወላጆች ሆነው ከ2013 ዓ.ም በፊት የታጠቁ ደግሞ ከነትጥቃቸው እንዲቆዩ እንደሚደረግ መግለጻቸውን የአሜሪካ ድምጽ መዘገቡ ይታወሳል። ሌተናንት ጀነራሉ በተመሳሳይ ከጦርነቱ በፊት ታጥቀው የነበሩ ተፈናቃይ ሚሊሻዎችም ከነትጥቃቸው ይመለሳሉ ብለው ነበር። በአማራ ክልል መንግስት በተዘጋጀውና ከሁሉም የክልሉ አካባቢዎች የተውጣጡ ተሳታፊዎች ታድመውበታል በተባለው የባህር ዳር የሰላም ኮንፈረንስ ላይ ተሳታፊዎቹ ባወጡት ባለ 10 ነጥቦች የአቋም መግለጫ መንግስት የፕሪቶሪያውን የሰላም ስምምነት ተግባራዊ ለማድረግ በኃይል ወደ አካባቢው ገብተዋል ያሏቸውን የህወሓት ታጣቂዎች ከገቡባቸው ቦታዎች እንዲያስወጣ መጠየቃቸው ይታወሳል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።